በሶማሌ ክልል በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ160 ሺህ በላይ መድረሱን ክልሉ አስታወቀ። ተጎጂዎችን ለመደገፍም ክልሉ ልዩ ልዩ ስራዎችን እየሰራ መሆኑን የገለጸ ሲሆን የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ለድርቁ ተጎጂዎች በገንዘብና በአይነት ድጋፍ ማድረጋቸው ተገልጿል። አዲስ ቸኮል ዝርዝር ዘገባ ይዟል።
በያዝነው አመት መጀመሪያ መዝነብ ያለበት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ከ160 ሺህ በላይ የቁም እንስሳትን ለሞት መዳረጉን የክልሉ መንግስት አስታወቀ። የክልሉ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ለአሜሪካ ድምጽ እንዳስታወቁት ባለፉት ጥቂት ሳምንታት ብቻ 14 ሺህ ገደማ እንስሳት ሞተዋል ብለዋል።
እስካሁን ባለን መረጃ 2.4 ሚሊዮን ባለፈው ሰፊ አሰስመንት ተሰርቶ ጉዳት መጠኑ ተካፋይ ወይ ተጋላጭ የሆኑት ማህበረሰብ 2.4 ሚሊዮን መሆኑን ወይ 2 ሚሊዮን 400 ሺህ ህዝብ መሆኑን እንዳረጋገጥን ታወቃል። የእንስሳት ቁጥር እየጨመረ ነው ከጊዜ ወደ ጊዜ። ያው እንስሳቱን እንደ ሰውን የማዳን ያው ሰውና እንስሳን ማገናኘት ይከብዳል። እንስሳት መኖ እና በውሃ እጦት እንስሳቱ እያለቀ ነው። 146,000 አካባቢ የነበረው የእንስሳት ቁጥር ወደ 160,000 የተለያዩ እንስሳት እንዲሁም ፍየል፣ በጎች፣ ከብት፣ የቀንድ ከብት፣ ግመሎች ያለቁት እንስሳት እነዚህ ናቸው።
በሀገሪቱ ሲካሄድ በነበረው ጦርነት ምክንያት ድርቁ ትኩረት ሳይሰጠው እንደቆየ የተናገሩት አቶ አብዱልቃድር አሁን ግን ትኩረት ማግኘት እንደጀመረና የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ድጋፍ ማድረግ መጀመራቸውን ተናግረዋል።
በዚሁ ሳምንት ውስጥ እየተረከብነን የገንዘብም የእህል እርዳታም አለ። ድሬዳዋ ከትላንት ወዲያ 10 ሚሊዮን ገንዘብ ለሶማሌ ክልል ድጋፍ መስጠቱ ይታወቃል። እንደዚሁም ዛሬ አዲስ አበባ ከተማ አስተዳደር በከንቲባ ክብርት ወይዘሮ አዳነች አቤቤ የሚመራውን የካቢኔና የአዲስ አበባ ከተማ አስተዳደር አመራሮች በመቶ ሚሊየን ብር የሚገመት የእህል እርዳታ እንደዚሁም ዘመናዊ እህል ከሩዝ፣ ሱካር፣ ወተት፣ ኒዶ ወተት ማለት ነው፣ ቴኒር ለማህበረሰቡ ጥሩ ፕሮቲን ኤነርጂ የሚሰጥ ምግብ ነው። ያው እነዚህ የበሰለ ምግብ ነው ለማለትም ይቻላል። 100 ሚሊዮን የሚገመት የሚተመን ምግብ አቅርቦልናል፣ ተረክበናል።
ክልሉ ድርቅ አስከትሎን አደጋ ለመቀነስ እያንዳንዳቸው ከ10-20 ሚሊዮን ብር ዋጋ ያላቸውና ከ200-300 ሜትር ጥልቀት ያላቸው ጉድጓዶችን በመቆፈር ውሃ ለማውጣት ጥረት እየተደረገ መሆኑንም አቶ አብዱልቃድር ተናግረዋል።
በውሃ ቢሮ ምን እየተሞከረ ነው? አንድ ጉድጓድ ውሃ ለማውጣት ከ2-3 ሳምንት አካባቢ ጊዜ ይፈጃል። ወጪው ከፍተኛ ነው። አንድ ጉድጓድ ለማውጣት ምናልባት ከ10-20 ሚሊዮን ባለው ገንዘብ ነው አንድ ጉድጓድ ተግባራዊ የምናደርገው። በአንዴ በዚህ አነስተኛ በጀት ብዙ ጉድጓድ እንቆፍራለን ማለት ሳይሆን አንዳንድ ቦታዎች ግዴታ ሲሆንብን አዳዲስ ጉድጓዶችን እየቆፈረን ተግባራዊን እያደረግንን እንገኛለን። ስለዚህ ጥሩ ጊዜ ላይ ነው ያለ ነው። አሁን ጥሩ ተስፋ አለን።
ዘንድሮ አዳዲስ የተቆፈሩ አሉ?
አዎ፣ እስከ 22 ጉድጓዶች ተቆፍሯል። አሁን በዚህ ከ22 ጉድጓዶች ተቆፍሮ አገልግሎት እየሰጡ ይገኛሉ። በጀት ቢኖር ኖሮ የበለጠም ማቴሪያልም ስላለ የበለጠም ይቆፈር ይቻል ነበር።
በዛሬው ዕለት በከንቲባ አዳነች አቤቤ የተመራው የአዲስ አበባ ከተማ አስተዳደር ልዑካን ቡድን ድጋፍ ባደረገበት ወቅት ንግግር ያደረጉት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ የክልሉ መንግስት በ78 ወረዳዎች ውሃ እያቀረበ መሆኑንና የዝናብ ውሃን ለማቆር የሚያስችሉ ግንባታዎችም እየተከናወኑ መሆናቸውን ተናግረዋል።
ግማሹ ከውሃ ከዝናብ አለመኖር ጋር የተያያዘ ነው የችግሩ መነሻ፣ ግማሹ ደግሞ ከህዝባችን አኗኗር የተቀየረ መምጣት ጋር ነው። ስለዚህ በአጭር ጊዜ በመካከለኛና በረጅም ጊዜ ተይዞ እቅድ ወጥቶ ይሄ ቨልነራቢሊቲ ወይም ይሄ ተጋላጭነት የሚቀረፍበት መንገድ መፈለግ አለብን በሚል ክልሉ እየሰራ ይገኛል። በአሁኑ ሰዓት ያለው የውሃ እጥረት፣ የምግብ እጥረትና የመኖ እጥረት ነው ያለው። ሶስቱ ናቸው በዋናነት የምላሽ ኦብጀክቲቭ አድርገን የያዝነው። እኛ በተቻለ መጠን የሰው ህይወት በድርቅ እና በውሃ እጦት እና በምግብ እጦት እንዳይቀረፍ ግን በዘላቂነት እነዚህ ነገሮችን ለመፍታት አንደኛ በተለያዩ ቦታዎች የዝናብ ውሃን ለመያዝ ለማቆር መስራት አለብን በሚል በዚህ ዓመትም ወደ 10 የሚሆኑ ግድቦች እየሰራን እንገኛለን። ለዘንድሮ ባይደርሱ ለሚቀጥለው ዝናብ እንዲደርሱልን በማሰብ ነው። አሁን በአሁኑ ሰዓት ግን የውሃ አቅርቦት 78 ወረዳዎች የውሃ ያቀርብ እንደኛለን እንግዲህ ያቀርብ ያለው
የሶማሌ ክልል ከራሱ አቅም ባሻገር የክልሉን ባለሀብቶችና በውጭ የሚኖሩ የክልሉን ተወላጆች በማስተባበር ለተጎጂዎች ድጋፍ እንዲደርስ ያስተባበረ መሆኑንም አቶ አብድርቃድር አስታውቀዋል። ከድሬዳዋና አዲስ አበባ ከተሞች ባሻገር ሌሎች ክልሎችም ተመሳሳይ ድጋፍ ያደርጋሉ ብለው እንደሚጠብቁ የተናገሩት አቶ አብድርቃድር የፌደራል መንግስቱን የሚጠበቅበትን ድጋፍ ለማድረግ እንቅስቃሴ ላይ መሆኑንና ድጋፉም እስከሚቀጥለው ሳምንት ይደርሳል ብለው እንደሚያምኑ ይገልጸዋል። በሶማሌ ክልል ካሉ 11 ዞኖች 9ኙ በድርቅ የተጎዱ ሲሆን በክረምት ዝናብ ድርቅ ሳይከሰትበት ወደ ቀረው የፋፈን ዞን ከተለያዩ ዞኖች በርካታ አርብቶ አደሮች እንስሶቻቸውን ይዘው እየተሰደዱ መሆናቸውን ባለፈው መዘገባችን ይታወሳል። በሶማሌ ክልልና ጎረባች አካባቢዎች ዋነኛው የዝናብ ወቅት ሚያዝያና ግንቦት ላይ የሚዘንበው በሶማሊኛ አጠራሩ ጉ ወይም የበልግ ዝናብ ሲሆን ለዘንድሮ ድርቅ ተቀዳሚ መንስኤ የሆነው ደግሞ ጥቅምት ላይ የሚዘንበው ዴር የተባለ ዝናብ ባለመዝነቡ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።